ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ ቀድመጨችን ዛሬ አርብ መጋቢት 27 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከብሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በየሳምንቱ አርብ ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በሰው ሰራሽና በተፈጥሮ አደጋ ምክንያት በሀገራችን 1 ሚሊዮን 100 ሺህ ተማሪዎች ተፈናቅለው ትምህርታቸውን ያቋረጡ መሆናቸውን የትምህርት ሚኒስቴር ባለስልጣኖች ገለጹ። ተማሪዎችን ወደ ትምህርት ገበታቸው ለመመለስና በተፈናቃዮች አካባቢ የተወሰነ ድጋፍ ለማድረግ ጥረት ቢደረግም አሁንም ትምህርታቸው ተቋርጦ በከፍተኛ ችግር እንደሚኖሩ ለማወቅ ተችሏል። የቦይንግ ከፍተኛ ባለስልጣኖች ሐሙስ በሰጡት መግለጫ በአዲስ አበባ ስለወደቀው ቦይንግ 737 ማክስ አውሮፕላን የተሰጠውን የመጀመሪያ ደረጃ ሪፖርት የተቀበሉ መሆናቸውን ገልጸዋል። መግለጫውን የሰጡት የቦይንግ ኩባንያ ፕሬዝዳንት ሚስተር ዴኒስ ሜሊንበርግ እና ዋና ስራ አስፈጻሚ የሆኑት ኬቨን ማካሊስተር ናቸው። ሚስተር ዴኒስ ሜሊንበርግ በሰጡት መግለጫ የበረራ ቁጥር ኢቲ 302 የሆነው 737 ማክስ አውሮፕላን አደጋን ያጣራው አካል የመጀመሪያ ሪፖርት እንዳሳየው እንደ ኢንዶኔዥያው አውሮፕላን ኤምካስ የተባለው ሶፍትዌር በተሳሳተ መረጃ ስራውን መጀመሩ መሆኑ ተረጋግጧል ካሉ በኋላ የአውሮፕላኑን ችግር የማስወገድ ኃላፊነት የኛ ነው። አውሮፕላኑ የኛ ስራ ነው። እንዴት እንደሚተካከልም እናውቀው እኛው ነን ብለዋል። ለኤምካስ ሶፍትዌር ማስተካከያ ከተደረገለት ቦይንግ 737 ማክስ አውሮፕላን የበረራ ደህንነታቸው ከተረጋገጠላቸው አውሮፕላኖች መካከል አንዱ ይሆናል በማለት ጨምረው ገልጸዋል። ሚስተር ማካሊስተርም በሰጡት መግለጫ ለኢትዮጵያ አደጋ መርማሪ ቡድን ምስጋናቸውን አስተላልፈው የበረራ ደህንነቱን ለማረጋገጥ የአደጋውን መንስኤ ምን መሆኑን ማወቅ አስፈላጊ ነው ካሉ በኋላ የመጀመሪያውን ሪፖርት በአጽንኦት ተመልክተን የበረራ ደህንነቱን ለማረጋገጥ አስፈላጊውን እርምጃ እንወስዳለን ብለዋል። በአዲስ አበባ ከተማ የካቲት 27 ቀን እጣ ወጥቶላቸው የነበሩ የጋራ መኖሪያ ቤቶች ይዞታቸው ለባለ እድሎቹ እንዳይተላለፍ የከፍተኛ ፍርድ ቤት ልደታ ምድብ የወሰነ መሆኑ ታውቋል። ፍርድ ቤቱ የገዳውን ውሳኔ ያስተላለፈው 100% ክፍያውን የፈጸሙ 98 ግለሰቦች እጣውት መግባታቸውን በመቃወም ክስ በማቅረባቸው ነው። ክፍያውን ያጠናቀቁ ግለሰቦች እጣውት እንዲገቡ ተደርጎ እጣው ሳይወጣላቸው የቀረ መሆኑን ታውቋል። ክስ የተመሰረተባቸው የኢትዮጵያ ንግድ ባንክ፣ የአዲስ አበባ ከተማ አስተዳደር እና የኮንስትራክሽን ሚኒስቴር ከግንቦት 29 በፊት ምላሽ እንዲሰጡ ተጠይቀዋል። ፍርድ ቤቱ ጉዳዩን ለማየት ለሰኔ 10 ቀን 2011 ዓ.ም ምረት ቀጠሮ ሰጥቷል። የወያኔው ሊቀመንበርና የትግራይ ክልል ምክትል አስተዳዳሪ ደብረጽዮን ገብረ ሚካኤል ኢሃዴግ በተባለው ስብስብ ውስጥ የሚገኙ ድርጅቶች የተለያዩ መሆናቸውንና እንደበፊቱ አንድ ሆነው አመራር እየሰጡ እንዳልሆነ ገልጿል። ደብረጽዮን ይህን የገለጸው ከደቡብ ቴሌቪዥን ጋር ባደረገው ቃለ ምልልስ ሲሆን አራቱ የኢሃዴግ ድርጅቶች በጋራ ተወያይተው ተከራክረውና ተደራድረው ሲወስኑ የቆዩ መሆናቸውን ገልጾ አሁን ግን አሰራሩ እየተደከመ መሄዱንና ውሳኔዎች በተናጠል እየተወሰኑ መሄዳቸው ኢሃዴግን አዳክሞታል ብሏል። በሌለ በኩል አዲሱ ሹም ያዴ ከምን ጊዜውን በላይ ጠንካራ ሆናል ብሎ መናገሩ ይታወሳል። በሰሜን ተራሮች ብሔራዊ ፓርክ ላይ ተከስቶ የነበረው እሳት ሙሉ በሙሉ መጥፋቱን የሰሜን ጎንደር ዞን አስተዳደር ገልጿል። እሳቱን ለማጥፋት ከ5000 በላይ የሆኑ ዜጎች መሳተፋቸውና ከ500000 ብር በላይ ወጪ የተደረገ መሆኑን ተናግሯል። እሳቱ እንዳይፋፋ አርሶ አደሮችን በማደራጀት ስራው የተሰራ ሲሆን ሰው በማይደርስባቸው አስቸጋሪ ገደልማ ቦታዎች የነበረውን እሳት የመድ በመጠቀም በሰው ኃይል እንዲጠፉ የተደረገ መሆኑን ተገልጿል። ከአሁኑ የእሳት አደጋ በመማር ለወደፊቱ የእሳት አደጋን ለመከላከል የሚያስችሉ መኪናዎችንና ሌሎች ቁሳቁሶችን ለማስተናገድ አስተዳደሩ የወሰነ መሆኑን ይፋ አድርጓል። ባለፉት ጥቂት ወራት በሱዳን የፕሬዝዳንት በሽር መንግስት ከስልጣን እንዲወገድ ተከታታይ የተቃውሞ ሰልፎች የተደረጉ መሆናቸው የሚታወቅ ሲሆን የሱዳን የጸጥታ ኃይሎች ቢያንስ 60 የሱዳን ዜጎችን መግደላቸውን፣ 136 የሚሆኑ የጤና ባለሙያዎች ማፈራቸውን፣ በሆስፒታሎች የሚያስለቅስ ጋዝም ሆነ ሌላ መሳሪያ መተኮሳቸውንና ዜጎች በሆስፒታል እንዳይታከሙ መከልከላቸውን በመዘርዘር ዶክተሮች ለሰባይ መፍት የተባለ ድርጅት ባወጣው መግለጫ ይፋ አድርጓል። መግለጫው አያይዞ ከ2000 በላይ የሚሆኑ ዜጎች የአካል ጉዳት የደረሰባቸው መሆኑን ገልጾ የተወሰኑ ዜጎች አይናቸው መጥፋቱን እንዲሁም እጅና እግራቸው መቆረጡን አስተቷል። በባለስልጣኖች በኩል ድርጅቱ ላወጣው ዘገባ የተሰጠ መልስ የሌለ ሲሆን የሱዳን ፕሮፌሽናል አሶሲኤሽን የተባለው ድርጅት በተለያዩ ከተሞች የጠራቸው ሰልፎች የተካሄዱ መሆናቸው ተነግሯል። ለዛሬ ያልናቸው ዜናዎች እነዚህ ነበሩ። ከቀጣይ ዝግጅቶቻችን ጋር መልካም ቆይታ።
ሱስን አትበሉኝ ኢትዮጵያዊነቱ።
ኢትዮጵያ ሀገሬ መከታ ጋሻይ ለኔ መመኪያ ነሽ ለልቤ መኩሪያዬ የሀገሬ ውበት እጅግ ደስ ያሰኛል። ኢትዮጵያዊነቴ እኔን ያኮራኝ ወይዘሪት ኢትዮጵያ የሀገር እመቤት መልክሽ ደም ግባትሽ ደንቆታል ለፍቶ
ሶስ ሶስ
ሶስን አትበሉኝ ኢትዮጵያዊነቱ። ልክ እንደ ጥንባው ወይ እንደ ሱረፍ እንደ ተጃረቄ ቡናና ሲጋራ ኳላ እንደመጣልም ሶስኖ አትበሉኝ ኢትዮጵያዊነቱ። የሰውነቴን ግን ደምስ እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ኮቶም ሳይሆንም ሲያቆሙት የሚለቅ ካፈጣጠር እንጂ ኢትዮጵያዊነቴ ሱሶኖኝም አውቅ በእናቴም ባባቴ ባስቅድማቴ በቅምማቴ ወይንም እንጀላቴ። ሱስኖ አትበሉኝ ነብዩ መሐመድ ሰላም ባራቸው ላይ ስፈን እንብሉ አሉ ዘረኝነት ግምሽታ የሚያጠፋ አይሶኩት አለማውቅ ጃሊ። አቤቱ ፈጣሪ በድማሮ ሂሳብ የተጎነጎኑ ምላስ ተከራይተው የሚያመሰግኑ እሳት የሚያስነሱ ፍም የሚያዘግኑ ከሃዲ ምሁራን አገራው ላይ ዘንበው ያለምንም ጥይት በፈቶ ተማርከው ለዘረኛ ስራት ጋሻና ዘብ ሆነው ኢትዮጵያዊነቱ ሱስ ነው ብለው ይሉኛል በሆድ ተንበርክከው። ሱስ አቤት ይቺ አገር በከሃዲ ምሁር ባድርባይ በባንዳ ልጆቿን ትገብር ታሪኳን ታበላሽ በቁመቷ። አቤት ይቺ ሀገር አልላቀቅ ያላት መከራና ጣጣ ይሻልን ስትጠብቅ ይብስ እየመጣ። አቤቹ አቤቹ ብልጣብልጥ ሲውል ኢትዮጵያዊ ሲያደርግን በዘር ሲሞት ኢትዮጵያዊ አፈር ዘር አይጠይቅ አይጮህ አይናገር እኮ ትስኖ አትበልኝ ኢትዮጵያዊነቱ። ገራባ እንደሚያስጥም ልክ እንደ ጥንባሆ ወይ እንደ ሱር ሱስ ዘረኝነት እንጂ ሱሶ ነው የተላወሰ سلام تقوم سنزاري تملس جرن ينت الجيس تونو يمياد أقا لا يساش ميادر جمي فنك أقل يمي فرارسون زوتر فلقا جرن ينت الجيس تونو يمرا ياشبت آتنا قنجرا ججرا جرن ينت الجيس تونو ينقس الناس يامات الشيء قجو بلالي بكت يافر ዘረኝነት እንጂ ሱሶኖ የናጠ ያፈነቃቀለ ለረሃብ ለቸነፈር አጋልጦ የሰጠ ዘር መርጦ ያስገድል አንገት ያስቆረጠ ኤዲያ እናም ሱሶኖ አትበሉኝ ኢትዮጵያዊነቱ ልክ እንደ ጥማሁ ወይ እንደ ሱረቱ ሱሶኖ አትበሉኝ ልክ እንደ ጠጅ አረቄ ቡናና ሲጋራ ኋላ እንደ መጣልም ሱስኖ አትበሉኝ ኢትዮጵያዊነቴን የሰውነቴን ግ ደሜ ውስጥ እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ከቶም ሳይሆንም ሊየት ያቆሙት የሚለቅ ከፈጣሪ እንጂ ኢትዮጵያዊነቴ ሱስኖኝም አያውቅ በእናቴም በአባቴ በአስቅድማቴ በቅምማቴ ወይ በምንጀላቴ ሱስኖ አትበሉኝ ሱስኖ አትበሉኝ
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ውድ ፍኖታዎች እንዲሁም የፕሮግራሙ ተከታታዮች እንደምን ሰንብታችኋል? በአሁኑ ጊዜ አውቆይተኛ በስተቀር ሁሉም ኢትዮጵያዊ አብይና ለማይመጡት የህዝብን ትግል ለማደናቀፍና የጠባብ ኦሮሞ ኦዴድ ኦዴፓ ገዛዝን ለማስፈን መሆኑን ሊስተው አይችልም። እንጀለኞችን ከሌንጮ እስከ ዳውድ ፍሬውና የየመኑን ውላጅ ባለመንጫ መሰብሰባቸውም የሚያረጋግጠው ይህንኑ ነው። ድርጊታቸው የከፋ ስለመሆኑ ብዙ መጻፍም አያስፈልግም። ኢትዮጵያ ያሉትን ያጠቃሉ ነፍሰ ገዳዮችና ፊንፊኔ ባዮችን ያበዱ ከኛ ወሮበሎችን ግን ተንከባክበው ይዛሉ። በእነስክንድር ነጋ ላይ እየደረሰ ያለውን ማየት ይበቃል። ከሁሉም በላይ ግን እናንተም በየሃተታችሁ እንዳላችሁት ቀንተሌት ይዋሻሉ። ዘረኛ አርምጃዎችን እና ለማና ጭፍሮቹ ሲያካሂዱ አብይ ደግሞ አፈቀቤ ሆኖ ህዝብንም ዓለምንም ሲያወናብድ ውሸቱን ይጠርቃል። አሁን ግን እየተጋለጡ መምጣታቸው የጋሃድ ሆኗል። ተስፋ መቁረጥም እየታየባቸው አጋሮቻቸውን ሳይቀር ወለታቢስ ይያሉ መዝለፍም ጀምረዋል። ጠቅላይ ሚኒስትሩ ይህን አደረግንላችሁ ፈጸምንላችሁ የሚለው ወያኔን ጥግ ያስያዘው የህዝብ የጋራ ትግል መሆኑን ክደው ሊመጻደቁብን በመፈለጋቸው ነው። አዲስ አበባ በሁሉም ኢትዮጵያዊ ተገነባች፣ የሁሉም ኢትዮጵያዊ ዋና ከተማ ሆና ሳለች፣ የአፍሪካና የዓለም መዲና ሆና ስትቆጠር የኦሮሞ ብቻ ከተማ ናት በሚል መሰረተ ቢስ አቋም የህዝብ ስብጥር ይዘቷን ለመቀየርና ኃይልን በማስፈር በጉልበት ለመንጠቅ እየተካሄደ ያለውን መገንዘቡ ብቻ ይበቃል። ይህ ዘረኛ ፖለቲካ በቡራዩ፣ በለገጣፎ፣ በጎጃም፣ በደምቢዶሎ፣ በጌዲዮ እንደታየው ያስከትል የሚችለውን ጉዳትና መዘዝ የህዝብ ፍጅትን 25ኛ ዓመት ማክበር የጀመረችውን ሩዋንዳን ታሪክ ማጤኑ ብቻ ይበቃል። ህዝብን ወደ እርስ በርስ ፍጅት መጋበዝም ለራሳቸውም ገዥነን ለሚሉት የሚጠቅም አይደለም። ጥቃት የበዛበት ህዝብ በቃ ብሎ ከተነሳ ምናልባትም መግቢያ ያሳጣ ይሆናል ብሎ ለማሰብም አደብ ይገዙ ጥሩ ይመስለኛል ሲሉ ዲጋባ ከገርጂ አዲስ አበባ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ አዘጋጆችና የፕሮግራሙ ተከታታዮች በቅድሚያ የከበረ ሰላምታ ይድረስ። ይህንን ደብዳቤ ልጽፍ ያነሳሳኝ የወገን ግንዛቤ መዳበር በነበረበት ታክቶና ግራ ተጋብቶም በማይቴ ነው። ኮሮኔል አበይ ያውሻ በበላበት ይጫዋል እንደሚባለው የጌቶቹን ፍላጎት የሚያሟላ ነውና የምንታገለው ለካፒታሊዝም ነው ብሎ የሀገርን ሀብትም ሊያስረከባቸው ተነስተዋል። ኢትዮጵያን ለታሪካዊ ጠላቶቿ ለነሳውዲ አሳልፎም ሊሰጥ ሲቀነዘነት የሳውዲ አረቢያ አደገኛነትን ሊገነዘብ ለስስትነቱ የፈቀደለት አይመስልም። በየመን ላይ እየደረሰ ያለው አጥብቆ የሚመለከተን መሆኑን ሊረዳም አልቻለም። የሳውዲ የኒኩሌር ቦምብ ባለቤት ለመሆን መሯሯጥ ለፈተንድም አፋስቦ ታያውቅም። ስለ ሀገሩ ሁኔታ ግንዛቤ የሌለውን ሰውዬ በማይችለው የውጭ ጉዳይ ሚኒስቴር አድርጎ በፊት ያስዩም የተባለው ወያኔ ካደረሰው ጉዳት የበለጠ ውዥንብር እያሰፈነ ነው። የምዕራቦች ፖለቲካ ለኢትዮጵያ የተቀመበት ጊዜ ካለመኖሩም ሌላ አህጉራችን አፍሪካ ራሱ በእነሱ ቅኝ አገዛዝ የደረሰባትን መዘንገት ህሊና ላለው ሰው የሚፈቅድ መሆን አልነበረበትም። በስርዓት ደረጃ ለጥቂቶች ምቾትና ለሰው በላ ስርዓት የቆምነን ማለት ህሊና ላለው ኢትዮጵያዊም ሆነ አፍሪካዊ ማሳፈር ያለበት ነው። ሰፊው ንብረተሰብ የሚበጅ የፖለቲካና የኢኮኖሚ ምርጫ ሀገራዊ ባህልና እሴትን ለይታው ያስገባ ፍራሃትን መምረጥ ሲገባ በጭፍኑ አሜሪካ ወይም ሞት ማለት ሀገርን ለመከራ መዳረግ ለመሆኑ በተለይም የማላውቀው የለም ባዩ አብይ ሊረዳው የሚገባ ነበር። በአብይና ለማቡድን ኢትዮጵያ ለፈርጀ ብዙ አደጋ ተጋልጣለች የምትሉት ትክክል ነው። በሀገር ውስጥ እርስ በርስ ሊያባሉንና ዘረኝነትን ሊቀጥሉብን ተነስተዋል። ዘረኝነታቸው ለከፊያጣ መሆኑንም ብዙዎችን አስደንግጧል። በውጭ ፖሊሲና ፖለቲካ አንጻር የተሳሳተና ኢትዮጵያን የሚጎዳ መስመር ይዘው ለከፍተኛ ጉዳት ተጋልጠናል። ወዳጅ ያደረጉት ሻቢያም አሁንም በአምባገነን ፍራቱ እንደቀጠለና ምድረ ጠባብን ለብሶ አስጠብቆ የሰደደብን ነው። ለኢትዮጵያም ሆነ ለኤርትራ ህዝብ ወዳጅ አይደለም። የነ አብይ ሂደት የዘረኛና የአምባገነንነት መሆኑን ህዝብ በጊዜ ተረድቶ ተደራጅቶ ሊታገላቸው ይገባል የሚባለው ትክክል ነው። ይህ ሁሉ እንዳለ ሆኖ በውጭ ሀገር የነበሩ ጸረ ወያኔ ሰልፎች ይደረሱ ሁሉም ለዘረኞቹ ተጎነበሱ እንዴ? ማዕቀቡ ለምን አልቀጠለም? የነበረው ከፍቶና በዝቶ ቀጠለብን እንጂ ምን ለውጥ መጣ? ወዳጅ ጠላትን እንለይ፣ አለበለዚያ ሀገራችንን ይነጥቁናል፣ ኢትዮጵያን ሊያጠፉም ይመቻቸዋል ሲሉ ደብዳቤያቸውን ያደረሱን አማረ ጥላውን ከኬፕ ታውን ደቡብ አፍሪካ ናቸው።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች እንዲሁም የፕሮግራሙ ተከታታዮች የኢትዮጵያን ፖለቲካ የመሸታ ቤት ጨዋታ ከመሰሉት አዲስ መጤ ስብስቦች ውስጥ ግንቦት 7 አንዱ መሆኑን ሳንረሳ ለውጭና ለውስጥ የፖለቲካ ኃይላት የሚያገለግል ለስልጣን ብቻ የሚስገበገብና የኃይል ሚዛንን እያየዘው የሚል አድርባይ ስብስብ መሆኑን ቻና ሰጥቶ ማጋለጥ የግድላል ማለት ነው። ወያኔዎች ስልጣን በያዙበት ወቅት አብረው የገቡና ስልጣን የተካፈሉ የግንቦት 7 አመራሮች ይኸው ዛሬም ወያኔዎች በኦፒዲኦ ሲተኩ በለመደግራቸው ለስልጣን ወደ አዲስ አበባ መግባታቸውን ያያየን ነው። የግንቦት 7 አመራሮች እስካሁን ግንባር ገጠም ህብረት ፈጠርን ያላሉት በህብረት ተኮር ድርጅት በኢትዮጵያ ውስጥ እንደሌለ ማንንም ሊከራከር አይችልም። ሀቅ ነው። ያንድነቱ ኃይል ነፍስ የለውም በማለት የሚታወቀው የግንቦት አመራርም ያንድነቱ ኃይል ተጠናክሮ በወጣ ማግስት አቋሙን ቀይሮ እስክስታ እንደሚመታና አስተላለፈን እንደሚያሳምር ሳይታለም የተፈታ ነው። የግንቦት 7 አመራሮች ሌላው አመላቸው ደግሞ በኢትዮጵያ ዙሪያ የተደራጁ ኢትዮጵያዊ ድርጅቶችን ማፍረስን ይመለከታል። በ1995 ዓ.ም አካባቢ ወደ 15 የተለያዩ ኢትዮጵያዊ ድርጅቶች ስብስቦችና ታዋቂ ግለሰቦች የነበሩበት ኢዲያ በመባል የሚታወቅ የኢትዮጵያ አንድነት ኃይሎች ህብረት በሁለት መከፋፈልን ኋላም ቅንጅትን በውጭም በውስጥም መበታተንና በኢንጂነር ኃይሉ ሻውል ይመራ የነበረው መኢአድን ማፍረስና ከኦነግ ሻቢያና የሲዳሞ ንቅናቄ ግንባር መፍጠራቸውን እናስታውሳለን። ድርጅት አፍርሰው ድርጅት ተፈጠሩ ቁጥር ኢትዮጵያ መምል ሲያሜን በማስወገድ የታወቀ አመል አለባቸው። ዛሬ ግንቦትን አፍርሰው በመተኩ የሚፈጥሩትን ድርጅት ማን ብለው እንደሚሰይሙት ባናውቅም እስካሁን ድረስ ግን ኢትዮጵያ የሚባል ሲያሜ እንደሚያቀለሽልሻቸው እናውቃለን። ለምሳሌ ቀስተዳመና፣ ቅንጅት ኢንተርናሽናል፣ ጥምረት፣ ግንቦት 7 አርበኞች በመባል የታወቁ ስብስቦች በሙሉ አንዳቸውም ኢትዮጵያ የሚል ሲያሜ የላቸውም። ጌቶቻቸው ስለማይፈቅዱላቸው ማለት ነው። በኢትዮጵያ ውስጥ በስሙና በማምነቱ ላይ ፈራተባን የሚያበዛ የፖለቲካ ስብስብ ቢኖር ግንቦት 7 ብቻ ነው። ራስህን ነጻ ሳታወጣ አገርን ነጻ አወጣለሁ ማለት ደግሞ ዘበት ነው። ሌላው ግንቦት 7 የሚታወቀው በጥገኝነቱ ነው። የኃይል ሚዛን ወዳጋደለው መሄድና ጭድ እንዳየበሬ ወዳለው መሄድን ያዛወትራል። ትናንት ወያኔ ስልጣን ሲይዝ መግባታቸውና ዛሬ ደግሞ አብይና ቡድኑ ሲቀናው አብረው መሰለፋቸውን ያጤኗል። ዛሬ የግንቦት 7 አመራሮች ከወያኔ ሳይቀር በአዴን ኦፒዲኦና ሌሎችን ጨምሮ ለውጭ ኃይል ከመሰሩት የውስጥ አርበኞች ጋር በሚስጥር አብሮ ሲሰሩ እንደነበርና እየሰሩ መሆናቸውን ማየቱን ልብ ይሏል። ይፋዊ ያልሆነ ግንባርና ውህደት ለመፍጠርም እየጣሩ መሆኑን ስናይም ከሌሎች የውስጥ አርበኞች ጋር ያላቸውን ትስስር በተመሳሳይ መልኩ እንድናይ ይረዳናል ማለት ነው። ታዲያ ወግነው ሲዳሩ ማልቀስ እንዲሉ አሁንም የግንቦት 7 ያንድነት ኃይል እንደሆነና ከተገንጣይ አስገንጣይ ኃይሎች ጋር ምንም አይነት የሥራ ግንኙነት እንዳልነበረውና እንደሌለው ለማሻሻጥ የሚሞክሩ ብዙ የፖለቲካ ደላላዎች እንዳላቸውም በየማህበራዊ ሚዲያውና ድረገጹ እየተመለከትን ነው። ከጃይ ሻልዶማ እንዲሉ ዛሬ የግንቦት መሪዎች ከነበረከት በአዴን ይሻላል ብሎ ማሰቡ በራሱ ታላቅ ቅዠት ነው። ባጭሩ የግንቦት አመራሮች ሲሰሩ የሚታወቁት ድሮም ከወያኔ ዛሬም ከሻቢያ ከኦነግ ከሲዳማና መሰል ጸረ ኢትዮጵያ ኃይሎች ጋር ነው። በአሁኑ ጊዜ ለምሳሌ ኢትዮጵያን ፈተና ላይ የሚጥል ለውጥ ተቀብለው ከገቡት ከነ ሌንጮ ለታ ጋር መታየታቸው እንዲሁ በታሪክ አጋጣሚ ሳይሆን ትላንት ግንባር ፈጥረው በአውሮፓና አሜሪካ በየመትረኩ እየዞሩ ኦሮሚያንና የኦነግን ባንዲራ ሲያስተዋውቁና አሁን ላለንበት ድህረ ወያኔ ዝግጅት እያዘጋጁን መሆኑን ድሮም አላጣነውም ዛሬም እያየነው ያለነው እሱን ነው። ሌላው ዛሬም በኢትዮጵያ ውስጥ በወታደራዊ ቁመናቸው በአደረጃጀታቸውና በስምሪታቸው አንጻራዊ የበላይነት ካላቸው ጸረ ኢትዮጵያ ኃይሎች ማለትም ከሻቢያ ከኦነግና አዲሱ ሹም ጋር መወገናቸውን ስናይ ደግሞ ግንቦቴዎች ለስልጣን እንጂ ለኢትዮጵያ አንድነት ለዲሞክራሲና ለህዝብ ሉዓላዊነት እንዳልቆሙ ነው የሚያሳየው ማለት ነው። ከዚህ በተረፈ በአገራችን ፖለቲካ ውስጥ ግንቦቴዎቹ አንድ ያጣጎመን ሆነው ከሚቀሩት መርህ ቢስ ስብስቦች ውስጥ የመጀመሪያዎቹ የሚሆኑበት የፖለቲካ እድገት በአገራችን እየታየ መምጣቱን ልብ ይሏል። መጨረሻም በውሸት ተወልዶ በውሸት ያደገው ግንቦት 7 ማፍረስ እንጂ መገንባት፣ ማደናቀፍ እንጂ መታገል፣ ማወናበድ እንጂ ማስተማርና አቅጣጫ ማስያዝ አቋሙም አይደለም አላማውም አይፈቅድለትም። ለዛም ነው መጀመሪያ ያንድነት ኃይሉን በ1997 ሰብስበው ከበተሩ በኋላ ከኦነግ ከሻቢያና ከወጋዴን ነጻ አውጪ ግንባር ጋር ገጥሞ የከረመውና ዛሬም እነርሱ በተቆጣጠሩት አገርና የፖለቲካ ስምሪት አዲስ አበባ ገብቶ በእነስክንድር ነጋ የሚመራውን የባላደራ ምክር ቤት ያወገዘውና ባህር ዳር ላይ የገጠመውን ሽንፈት ለመበቀል ከነለማ ጋር እያሰረ የሚገኘው አረ እየተስተዋለ መይሳው ነኝ ከምዕራብ አሜሪካ። ተከታዩን ደብዳቤ እላኩልን ኢየሩሳሌም ተስፋዬ ከባህር ዳር ጎጃም ናቸው። ይድረስ ለፍኖተ ዲሞክራሲ ሬዲዮ አዘጋጆች በሙሉ አይ እኔስ ታዘብኩሽ እንዳለው ልበልና መቼም በዚህ ባለፈው አመት በጣም የታዘብኩት የናንተኑ ያፓንን ባዮች ጉዶች ነው ብላል ተሳሳትኩም። አንጃ ምትሉት ሽማግሌያችሁ ጠቅላይ ሚኒስቴሬን አገኘው ብሎ በዋሽንግተን አዳራሽ ራሱን ካቀለለ ጀምሮ እና ቢ ለሱና ለጓደኞቹ ያላቸውን ንቀት በግልጽ እያሳዩአቸው በጥቅሉም ድርጅቱን እንደ ድርጅት እንደሚጠሉ ግልጽ እያደረጉ ሰውየው በአዲስ አበባ ሆነም ለመመጡን ይዞ ይገኛል። አንድ ቦታ የሚፈልገውን ትንሽ እንኳን ሹመት አልሰጡትም። በደሴ ቆራጣ ቢሮ ከፍቻለሁ ገርጂና ባህር ዳር የሚሰጡኛል ብሎ ጠባቂው ሀፍረተ ቢት ሽማግሌ ከዚህ ቀደም አብይን ለማን ገዱንም ለማግኘት ለምኖ እንደተዘጋና ምንም ምላሽ እንዳልሰጡት የተሰማ ጉዳይ ነው። በሱ ዙሪያ ሲሰባሰብ ዝግጁ ሆኖ ቁጥራቸው ያነሰ ቢሆንም ከውጭ ሀገር አምጥቶ ያስተማራቸው የከሰሩ አንጃዎች ቢፍጨረጨሩም ሰው ሊያመጡለት አልቻሉም። ግን አሁንም አለ። መገናኛ ብዙሃን እያደር ዘግተውታል። አብረውት የመጡትም መጭ ብለው ተመልሰዋል። አቶ በላይነህም በዜግነት ስዊድናዊ ስለሆነ በሀገር ፖለቲካ ልትገባ አትችልም በሚል ውጣ ሊሉት ነው የተባለው መሰረት ያለው መረጃም ይመስላል። የድርጅቱን ታሪክ ሊያቆሽ የመጣ ይግለሰብ መካሪ እንዳጣና ወዳጅም እንደሌለው ግልጽ ነው። በበቂ ያጋለጣችሁት ቢሆንም አሁንም የሚደናገሩ ስላሉ ቀጥሉበት ባይነኝ ሲሉ ኢየሩሳሌም ተስፋዬ ከባህር ዳር ጎጃም ደብዳቤያቸውን አጠናቀዋል። ይህ በማስከተል የምናሰማው በፍኖተ ዲሞክራሲ የተላለፈው ከአንድ አመት በፊት ነበር። የዛሬ የደብዳቤዎች አምድ ፕሮግራማችንን የምናጠናቅቀው ለጊዜው ብዙዎችን አጃጅሎ የተሳካ በመሰለው የወያኔ የጠቅላይ ሚኒስትር ሹመት ድራማን በሚመለከት ሸንቁጣ አየለ በፌስቡክ ባስተላለፉት መልእክት ይሆናል። ህወሓት በ1983-84 ዓመተ ምህረት ኦነግን ይዞ ቀሪውን የኢትዮጵያ ህዝብ አገድሎ ምናምን ተህገ መንግስትና ኢትዮጵያውያንን የሚያባላ ክልል ያጸደቀ ጊዜ ብዙ ኢትዮጵያውያንንና ዓለም አቀፍ ማህበረሰብን ማስተላለፍ ችሎ ነበር። በድጋሚም በ1997 ዓመተ ምህረት ምርጫ ብዙሃኑ ኢትዮጵያዊ ለውጥ ፈልጎ ቅንጅትን ሲመርጥ ሶስት ጣምራ ስትራቴጂዎችን ተጠቅሞ ህዝባዊውን ኃይል ከጨዋታ ውጪ እንዲሆን አድርጎ ነበር። ይኸውም የቀኝ ክንፍ አክራሪ ኃይሎች መጡብህ የሚል ማስደንበሪያ የጉልበት ስልትና ቅንጅቱን ራሱን ገብቶ የመከፋፈል ስትራቴጂዎችን በማጣመር ቅንጅቱን ከጥቅም ውጪ ማድረግ ችሎ ነበር። አሁንም ወያኔ ህዝባዊ ተቃውሞ ለሁለት አመታት ሲነጠው ቢከርምም ለሶስተኛ ጊዜ የተዋጣለት ድርሰት ጽፎ የድል አክሊሉን ራሱ ላይ መጫን ችሏል። የዚህ ድርሰት ዋና የሴራ ማጠንጠኛ ደግሞ ከዚህ ቀደሞቹ አካሄድ የተለየ ገጽታ እንዲኖረው የተደረገው የሚከተሉት ነጥቦች ላይ ነው። አንደኛ፣ ኢህአዴግ ውስጥ ክፍፍል ተነስቷል የሚል ፕሮፓጋንዳ በደንብ እንዲስፋፋ ተደረገ። በዚህም ኦህዴድና በአዴን ከህወሓት ጋር ትግል ውስጥ ገብቷል የሚል ትርክት ተቀባይነት እንዲያገኝ ተደረገ። በዋናነትም የኦሮሞ ብሔረተኛ ተቃዋሚዎችን እንዲሁም የአማራ ብሔረተኛ ተቃዋሚዎችን በማፈላለግ ከኦህዴድ ጋር እና ከበአዴን ጋር እንዲቆሙ ብሎም ህወሓትን እንዲቃወሙ ብዙ የተንኮል ስራዎችና የፕሮፓጋንዳ ስራዎች ተሰርተዋል። የኦሮሞ ብሔረተኞችን እነ ጃዋርን ሳይቀር ወደ ኦህዴድ ደጋፊነት እንዲያዘነብሉ ማድረግ የሚያስችል የድርሰት ሴራው እንዲጦብ ተደረገ። ሁለተኛ፣ ከዚህም በማስቀጠል ህወሓት ኢህአዴግ በአራቱ የግንባር ፓርቲዎች መካከል የጦፈ የስልጣን ፉክክር እየተደረገ እንደሆነ ለማስመሰል በርካታ ድራማዎችን ሰራ። በተለይም የወያኔ ቅጥረኛ ይሁኑ ወይም ተቃዋሚ ይሁኑ ምንነታቸው በማይለይ አክቲቪስትና ጋዜጠኞች ሾልኮ የደረሰኝ መረጃ በሚል ቀዳዳ አባይ ጸሐየና አብይ ተባቀሱ፣ ደመቀና ደብረጽዮን ተደባደቡ፣ ቲም ለማና ገዱ ግንባር ፈጠሩ በሚል ትርክት በለውጥ ጥማት የሚንገበገበውን ኢትዮጵያዊ ብዙሃን ትኩረት ወደ ህወሓት ድራማ ትርክት እንዲሳብ አደረጉት። ሶስተኛ ለማ መገርሰና ገዱ አንዳርጋቸው በባህር ዳር አለ ወያኔ እውቅና የተገናኙ እንዲመስል በርካታ የሹልክታ ተግባቦት ትርክቶች በማህበራዊ ድረገጽና ተቃዋሚ በሚመስሉ ዌብሳይቶች ላይ ሰፊ ቀደዳ እንዲደረግባቸው ተደረገ። ይባስ ብሎም ስብሐት ነጋ በአዴኖችን ሰብስቦ ለምን ከኦህዴዶች ጋር መከራችሁ ብሎ አስጠነቀቃቸው የሚል ትርክት ከባህር ዳር የበአዴን ካድሬዎች እንዲሰራጭ ተደረገ። ድራማውን በደንብ ለማጥፋትም ኢትዮጵያዊነት ሲሰበክ ለመስማት የሚቋምጣውን ሰው የሚያማልድ ኢትዮጵያዊነት ሱሴ የሚል ትርክት በስፋት እንዲሰማ ተደረገ። በዚህም ወያኔ የአንድነት ሐሳብ አቀንቃኝ ነኝ የሚሉ ተቃዋሚዎችን ሐሳብ ሳይቀር መስረቅ ቻለ። በሚገርምና ለማመን በሚያስቸግር ፍጥነት ኢትዮጵያ የሚል ቃል ሲጠራ ጆሮውን ያሳከከው የነበረው ጃዋር ሳይቀር ኢትዮጵያዊነት ሱሴ የሚለው ትርክት ተደጋፊ እንዲሆን የቲም ለማ ኃይል እያሸነፈ ነው፣ የህወሓት ጉልበቱ እየተንቀጠቀጠ ነው የሚል አንደምታዎች መሰራጨት ጀመሩ። አራት ለማመን በሚገርም ፍጥነት ለማ መገርሳና አብይ ቦታ እንዲቀያየሩና አብይ የኦህዴድ ሊቀመንበር እንዲሆን ሲደረግ ወያኔ ከኋላ ሆኖ ድራማውን ቢቆምርም ይህ የአብይና የደማ ቦታ ልውውጥ የጀግንነትና የብልሃት ትርክት እንዲላበስ ወደ ተቃዋሚ ጎራው እንዲስፋፋ ተደረገ። በዚህም የቀድሞ የኢህአዴግ ሚኒስቴር የነበረውና ወያኔን ብዙ አመታት ያገለገለው ኤርሚያስ ለገሰ የእሳት የኦህዴድ ድምጽ እንዲሆንና እነ አብይን እንዲያጀግን አስተማማኝ ስራ ተሰራ። ኢሳት ኢህአዴግን የከፋፈለ መስሎት በዋናነት የወያኔን ድራማ ማስፈጸሚያ ሚዲያ ሆኖ እጫለ። ኢሳት ይባስ ብሎ የኦህዴድ አጀጋኝና የእነ አብይ አማካሪ ሆኖ ሲቀርብ ወያኔ ለጻፈው ድራማ ዋና ተባባሪ መሆኑን ያስተዋለው አይመስልም። ወያኔን ጎዳው ብሎ ወያኔን የመጥቀም ስራው አሁንም ተጠናክሮ ቀጥሏል። ከጥቂት አመታት በፊት ሲያ ብርሃ የሚባልን የወያኔ አራጅ የአንድነት ፓርቲ መሪ ለማድረግ ዋናውን ስራ የሰሩት የተቃዋሚ ሚዲያዎች ናቸው። ገፊ ምክንያታቸው ሲያ ብርሃ የወያኔን ጦር ጠንቅቆ ስለሚያውቀው ለውጡን በፍጥነት የሚመራ ኃይል ይሆናል በማለት ነበር። ሆኖ ሲያ ብርሃ የሰራው አንድ የተዋጣለት ስራ ቢኖር የአንድነት ፓርቲን አፈራርሶ መሄዱ ነበር። አሁን ደግሞ የወያኔ የጎንዮሽ አማካሪ መሆኑ ብቻ ነው። አሁንም አብይን የሚያንቆለጳጵሱት ተቃዋሚ ሚዲያዎች ዋና ተነታኔያቸው አብይ ደህንነቱንና ጦሩን ያውቀዋል የሚል የተደናገረ ተጠይቅ ጭምር ነው። አንዳንዶች አሁን በልባቸው የሚሉት ነገር ምንድን ነው? አብይ ኦሮሞ ነው፣ ስዬ ደግሞ ትግሬ ነው። ስለዚህ አብይ እንደ ስዬ ህዝቡን ሊከዳ አይችልም ይላሉ። ይህ አይነቱ አስተሳሰብ ዋናው ህወሓቶች የሚፈልጉትና ሰዎች በጎሳ ገመድ ብቻ ተንጠላጥለው የፖለቲካ ትንታኔዎችን በጎሳ ህሳቤ ላይ ሲቀምሩ ወያኔዎቹ ደግሞ አሽከሮቻቸው በደንብ መዘወር እንዲችሉ እንደሚያደርጋቸው ያውቃሉ። አምስተኛ አሁን በጠቅላይ ሚኒስትር ሹመቱ ላይ ህወሓት በአብይ ደስተኛ እንዳልሆነ ለማስመሰልም ቀደም ብሎ ጀምሮ የሹልክታ ተግባቦት ትርክቶች በማህበራዊ ድረገጽና ተቃዋሚ በሚመስሉ ዌብሳይቶች ላይ ሰፊ ቀደዳ እንዲደረግባቸው ሆኗል። በማጠናቀቂያውም የድራማው አፈጻጸም እውነት እንዲመስል ተደርጎ ተከውኗል። ደመቀ መኮንን የሚባለው እንስሳ ራሱን ከውድድሩ አገለለ። በዚህም ኦህዴድና በአዴን በጋራ ወያኔን ለመታገል ቀድመው ቃል ስለተገባቡ በአዴኖች ድምጻቸውን ለአብይ ሰጡ የሚል ትርክት የሴራው አካል ሆነ። ይህ ብቻ ሳይሆን ደመቀ መኮንንንም ለማጀገን እንዲሁ የበአዴንን ክብር ጠብቀው ከወዴድ ጋር የጠበቀ ፍቅር ናቸው ለማስባል ብሎም ለብዙሃኑ የአማራና የኦሮሞ ተወካዮች የተመረጠ ጠቅላይ ሚኒስትር ነው ለማስባል አብይ በዋናነት በወዴድና በበአዴን ድጋፍ እንዳለፈ እንዲመስል ድራማው አግባባዊ ትረካውን አስቀምጧል። ይህም የብዙሃኑን ልብ ማሳመን ችሏል። ለጉድ ይግረማችሁ ብለው ህወሓቶች የደቡብንም ድጋፍ እንዳያጡ የድራማውን ሴራ በደንብ ያጠፉበት ክፍል ደግሞ መሳጭ ነው። ወያኔ ህወሓት ካለው 45 ድምጽ ሁለቱም ብቻ ለደብረ ጽዮን ሰጠ፣ ቀሪውን ግን ለደቡቡ ሰው ለሽፈራው ሽጉጥ የሰጠ ብለው ቁጭ። ምድረ እንኩሮም መሬት ጠባው ደብረ ጽዮንን የተበቀለው እየመሰለው ደብረ ጽዮን ሁለት ድምጽ ብቻ አገኘ እያለ ጭፈራ ላይ አተኩሯል። እውነታው ምንድን ነው? አሁን በመሬት ላይ የወያኔ አፈና ቀጥሏል። ባህር ዳር ላይ በሰላማዊ መንገድ ለመታገል ፓርቲን መሰረታለን ያሉ ወጣቶች በጅምላ ታፈነው ቅጥር ቤት ተወርውረዋል። ከፍተኛ ድብደባና አፈና እየተከናወነባቸውም ነው። በአማራ ክልል በሚባለው በየቀኑ ሰዎች እየተገደሉና እየታሰሩ ነው። ኦሮሚያ ውስጥ በዚህ በሁለት ቀን ውስጥ እንኳን በርካታ የወረዳ አመራሮች፣ የፖሊስ አባላትና በርካታ ወጣቶች በእስር እየተጋዙ ናቸው። በርካታ ወጣቶችም እየተገደሉ እንደሆነ ይስተማል። እነተመስገን እነስክንድር ከበርካታ ጀግኖች ጋር ባንዲራ ሰቀላችሁ መገባበዝ አትችሉም ተብለው በጅምላ ታፍነው ወደ እስር የተወረወሩት አሁንም በወያኔ ቀጭን ትዕዛዝ ነው። በእስር ቤት ካለው ተቃዋሚ አሁንም 95% የሚሆነው በወህኒ እየማቀቀ ነው። በየአካባቢው የተነሱ የዴሞክራሲና የመልካም አስተዳደር ጥያቄዎች አንዱም እንኳን አልተፈታም። ሆኖም ወያኔዎችና አስመሳይ ተቃዋሚዎች የተቃውሞውን አቅጣጫ እኛ የመረጥንን ጠቅላይ ሚኒስትር ትግሬ ሳይሆን ከዚህ ብሔር በመሆኑ ተነስተ አጨብጭብ የሚል አንደምታ እየተበኩ ነው። የኢትዮጵያ ሕዝብ ጥያቄ የኦሮሞ ጠቅላይ ሚኒስትር፣ የአማራ ጠቅላይ ሚኒስትር፣ የትግሬ ጠቅላይ ሚኒስትር የሚል አይደለም። የኢትዮጵያ ሕዝብ ጥያቄ በዋነኛነት የዴሞክራሲ አስተሳሰብና መርህ እውን የሚሆንበት ስርዓትና በሕግ የበላይነት የሚመራ ተቋማት እውን ሆኖ ማየት ነው። ይሄን ደግሞ ገማው በሰበስኩ በወንጀል ተጨማለኩ በሙስና ከረፋው ብሎ ራሱን ደጋግሞ በህዝብ ፊት ባዋረደው ኢህአዴግ ተግባራዊ ማድረግ አይቻልም። እንቶኔም ሄደ እንቶኔም ተተካ ሁሉም የገማው ስርዓት አካልና አባል ነውና። የወያኔ ጊዜያዊ ድል ግን ምንድን ነው? አንደኛ በኢትዮጵያ ማህበረሰብ ዘንድ ወያኔ ከፍተኛ ጊዜያዊ ድል ተገናዝቷል። የወያኔ ማህበራዊ ሚዲያና የዌብሳይት ሰራዊት እንዲሁም ዋና ተቃዋሚ ነን የሚሉት ሳይቀር ለአብይ ጊዜ መስጠት እንደሚገባ እየተወቱ ነው። ለውጥ በአንድ ለሊት እውን አይሆንም። ለአብይ ጊዜ ይሰጠውና እንየው የሚል ቀስቀሳም እየጦፈ ነው። ወያኔ ከዚህ የተሻለ ወርቃማ ሐሳብ እውን ሆኖ ማየት አይፈልግም። ሁለት በዓለም አቀፍ ማህበረሰብ ዘንድ ወያኔ ደንበኛ ነጥብ አስቆጥሯል። የምዕራባውያን ሚዲያዎች በኢትዮጵያ ውስጥ ከፍተኛ ለውጥ እየተከናወነ ነው ሲሉ እየዘገቡ ነው። አሁን በአሜሪካ መንግስት ተረክቆ ሊጸድቅ ያለውን ጸረ ወያኔ ህግም ውድቅ ለማስደረግ ጥሩ ሰበብ አግኝተዋል። ሶስት በተቃዋሚዎች ዘንድ በጎሳ ስሌት የተበሻቀጠው የተቃዋሚዎች አስተሳሰብ ኦሮሞ ተሾመ፣ አማራ ተሾመ፣ ትግሬ ወረደ ከሚል አስተሳሰብ ሊዘል እንደማይችል ወያኔ ስሌቱን አግኝቶታል። አሁን በኦሮሞ ተቃዋሚዎች በኩል ወያኔ ታላቅ እፎይታ ያገኛል። ላብይም የእንኳን ደስ ያለ መግለጫ ከነጃዋር እየጎረፈለት ነው። እንዲሁም የትግሬ ፖለቲከኞችን ተንኮላ ምረው የሚጠሉ የአማራ ፖለቲከኞችና የአንድነት ፖለቲካ ጽንሰ ሐሳብ አራማጆች ለጊዜው አብይ በመሆኑ ደስታቸው ወደር ያጣው የወያኔ ትግሬ ኃይል ከወንበሩ ላይ ገለል ያለ ስለመሰላቸው ነው። በዚህም ይህ ሁሉ ኃይል አብይን እንኳን ደህና መጣ የሚል መግለጫ እያጎረፈለት ነው። ይህ እውነታ ግን ምን ያህል ጊዜ እንደሚቆይ እናያለን። ወያኔ አሁንም ከወንበሩ ጀርባ እንዳደፈጠ ማስተዋል የሚጀምሩበት ቀን ግን ሩቅ ላይሆን ይችላል። አራት ዳያስፖራው ብዙሃኑ የኢትዮጵያ ዳያስፖራ በማንኛውም አይነት የሚዲያ ሐሳብ የሚወሰድ ኃይል ነው። በተለይም አንድ ሐሳብ በሚዲያዎች ጮሆ ከተተረከ በውጭ ሀገር የሚንከራተተው ኢትዮጵያዊ ነገሮችን በቅርበት የሚመረምርበት እድሉ ጠባብ ስለሆነ የሚዲያ ትርክቶችን መልሶ ከማስተጋባት ውጭ ምርጫ የለውም። በኢትዮጵያ ናፍቆት የሚንገበገበው አብዛኛው ዳያስፖራ አንድ ምኞት ብቻ አለው፣ ኢትዮጵያ ደህና ማየት። እናም ኢትዮጵያን የሚታደግ ለመሰለው ነገር ሁሉ ድጋፉን ከመስጠት በተለይም ደግሞ በሚዲያ የተራገበን ሐሳብ ከመደገፍ ወደ ኋላ አይልም። አሁን ለጊዜው የወያኔ የሚዲያ ሰራዊት በተቃዋሚ መሰልነት፣ በኦህዴድነት፣ በብአዴንነት፣ በኢሳት በኩል እና በነጃዋር ሚዲያ በኩል በተሰራጨው ኢህአዴግ ውስጥ ክፍፍል አለ ብሎም ኦህዴድና በአዴን ተጋግዘው አሸነፈው ወጡ በሚለው የተዛባ መረጃ የተምታታው ዳያስፖራ ዛሬ ያብይ ደጋፊ በመሆን ላብይ እንኳን ደስ ያለ መግለጫውን እያዘነበለት ነው። ስለዚህም የዲያስፖራውን ድጋፍ ወያኔ በሰራው ድራማ አግኝቷል ማለት ነው። አምስት ኦህዴድ ከህወሓት የተለየ ነው። በአዴን ከህወሓት ተጣልቷል የሚለው ትርክት ለወያኔ እድሜ እጅግ ጠቃሚው ነው። በዚህም የኦሮሞን ተቃዋሚና የአማራን ተቃዋሚ በኦህዴድና በብአዴን ዙሪያ ለማስተባበርና በደንብ ለመጥባት ምቹ ሁኔታ ተፈጥሮለታል። ኢህአዴግ ህወሓት ህልውናው አንድ መሆኑንና በጋራ የጋራ መደብ የተሳሰሩ የፖለቲካ ኃይል መሆናቸውን የሚረሳ እና ኢህአዴግን እንደ አንድ ኃይል የጸረ ኢትዮጵያዊነት ዋና ተዋናይ መሆኑን የካደ ተቃዋሚን ማግኘት የመሰለ ወርቃማ ድልን ወያኔ ተጎናጽፏል። ዋናው ጥያቄ የኢትዮጵያ ህዝብ የለውጥ ጥያቄው ቆመ ማለት ይቻላል ወይ የሚለው ነው። ከላይ እንደተባለው አብይን ለመሰየም በድራማው የሴራ ጥልቀት የተነሳ ይዚያዊ ዝምታና ረፍት ለወያኔ ይፈጠርለታል። ሆኖም አብይ አንዳችም መሰረታዊ ለውጥ ማምጣት የሚያስችለው ሁኔታ የለም። ወያኔ ከወንበሩ ጀርባ አድፍጧል እና የህወሓት ኢህአዴግ መሰረታዊ ፖሊሲም ቀጣይ ይሆናል። ስለሆነም የኢትዮጵያ ህዝብ የለውጥ ጥያቄ አይቆምም፣ ትግሉም አይቆምም። ሆኖም ሌላ ቅርጽና መልክ እየያዘ መምጣቱ አይቀርም። ለፍስፍቶች ከወያኔ ጋር የተነካኩና በወያኔ ተራ የድራማ ሴራ የሚወናበዱ ተቃዋሚዎችም በሂደት በህዝባዊ አይን ስር መግባታቸው የታመነ ነው። ዋናው ህዝባዊ ማዕበልና የጠመንጃ ትግል ገና ይወለዳል እንጂ የትግል ሂደቱ አይቆምም። ለውጡ ግን እንዲህ በቀላሉ የሚሆን አይደለም። ከወያኔ ጋር የተነካኩት ብቻ ሳይሆን በወያኔ ሐሳብ የሚያነክሱትን ኃይሎች ሁሉ ጠርጎ የሚበላ ህዝባዊ ቁጣ ከትጥቅ ትግል ይወለዳል። ለዚህም ዋናው ገፊ ሐሳብ አብይም ሆነ ካብይ ጀርባ ያደፈጠው ወያኔ የኢትዮጵያን ህዝብ የለውጥ ጥያቄ የሚመልስ አንዳችም ነገር ማድረግ ስለማይችል ነው። ህዝባዊ ቁጣው ግን ወያኔ ኢህአዴግን ብቻ ሳይሆን የሚበላው በወያኔ ኢህአዴግ ሐሳብ የሚያነክሱትን ሁሉ ይሆናል። የዛሬ የደብዳቤዎች አምድ ዝግጅታችንን የምናጠናቅቀው ሹሞቹ ሳይመረጡ በህዝብ ላይ የተወዘፉበትን አንደኛ መስያ ከብሩ ዶክተር በድሉ ዋግጅራ ያደረጉትን ንግግር በማሰማት ይሆናል።
እንደምታውቁት ባለፈው አንድ አመት ውስጥ በለውጡ በርካታ በጎ ተግባራት ተከናውነዋል። የተከናወኑትን ተግባራት ዝርዝር ስንመለከት ለውጡ የአንድ አመት ህፃን ነው ለማለት በጣም ያስቸግራል። ይሁን እንጂ በርካታ ኢትዮጵያውያን አደረጓቸው ብሎ ለማመን የሚከብዱ ተግባራት ተፈጽመዋል። እኔ በዚህ ቻፕተር ንግግሬ ወይም አስተያየቴ ማተኮር የምፈልገው እነዚህ የስነ ምግባር ጉድፎቻችን ላይ ነው። በቀደም ካንድ ጓደኛዬ ጋራ በሀገራችን ላይ ስለተፈጠሩት ችግሮች ባለፈው አንድ አመት ማለት ነው ስንነጋገር ዘመኑ የለውጥ ነው፣ ለውጥ ደግሞ ነውጥ ይበዛዋል አለኝ። እኔ ነውጡ የበዛው በአጠቃላይ ማህበረሰባችን ጠንካራ የስነ ምግባር እሴት ስለጎደለው ነው፣ በተለይ ወጣቱ ይሄን ልብ ማለት አለበት አልኩት። በተለይ ወጣቱ ያልኩት ከሀገራችን ህዝብ 70% ከ30 አመት በታች በመሆኑ ዘመኑ የወጣቶች ነው ብዬ ነው። አዎ ዘመኑ የወጣቶች ነው። ኢትዮጵያም የወጣቶች ናት። ራሱ ለውጡም የወጣቶች ነው። የወጣትነት መንፈስ የሀገርና የትውልድ መንፈስ ነው። ለዚህ ደግሞ ካለንበት ጊዜ የበለጠ ምስክር የለም። ለዚህ ነው እኔም በዚህ ዘመን በዚህ የለውጥና በዚህ ሀገር ባለቤቶች በወጣቶች ፊት ስለምንገኝበት ማህበረሰባዊ የስነ ምግባር ዝቅጠት ራሳቸው ባለቤቶቹ በአይናቸው የሚያዩትን በጆሮአቸው ሹክ ለማለት ይወደድኩት። ማህበረሰባችን የሚገኝበት የስነ ምግባር እሴቶች ልኬት ከግላዊ የስነ ምግባር ችግር አልፎ ወደ ማህበረሰባዊ የስነ ምግባር ዝቅጠት እየገሰገስን መሆኑን ለማስታወስ ያህል። ግለኝነት ተንሰራፍቷል። ለማህበረሰባዊ የጋራ ጥቅም አንሰራም። ግለኛ ሰዎች ደግሞ ምን በቁጥር ቢበዙ እንደ ግለሰብ ተሰብስበው በአንድ ቦታ ይኖሩ እንደው እንጂ ማህበራዊ ቁርኝት ኖሯቸው ማህበረሰብ ሊፈጥሩ አይችሉም። አስመሳዮች ነን። በአደባባይ ያወገዝነውን ተደብቀን እንፈጽማለን። አስመሳይነትና በአደባባይ ያወገዙትን ተደብቆ መስራት የነፍስን ፉንጋ ምስል ለማቆንጀት የሚከናወኑ በመሆናቸው ይመሳሰላሉ። ስብዕናን በእውቀት በስነ ምግባርና በምክንያት ላይ ተመስርቶ ከማቆንጀት ይልቅ በማስመሰልና በመላስ የቃላት ቅብ አስውቦ ማህበራዊ ተቀባይነት ለማግኘት መሞከር የማህበረሰባችን መገለጫ የሆነ ነው። ህዝባዊ አስመሳይነት በወለደው ጭብጨባና ውዳሴ ወንበር የማይገባቸው ባለስልጣናት በወንበር እንዲቆዩና ህዝብን እንዲያሰቃዩ እድል አግኝተዋል። መድረክ የማይገባቸው የጥበብ ሰዎች መድረክ ተቆጣጥረው የማህበረሰቡን ህሊናዊ ልዕልና አስቅጠዋል። አንድ ማህበረሰብ አጥቶችን እየነወረ እግረ መንገዱን ህፃናቱን እያስተማረ በማያቋርጥ ጥበቃ የስነ ምግባር ልኬቱ ምክንያታዊ መሰረት እንዳይናጋ ይጠብቃል። አጥፊዎችን ከማህበረሰቡ አደባባይ አቁሞ በስም ጠርቶ ያለመገሰጽ፣ በህገ ፊት አቁሞ ያለመቅጣት ወንጀልን ያበረታታል ያበረክታል። ሌሎችም የግፍንና የወንጀልን ፍሬ እንዲመኙ ያደርጋል። አጥፊ የጥፋት ኃይሎችን ረጋሚ ሲሆን ብዙ ጊዜ አጨብጭበን አልፎ አልፎ በመናገባይን ተሸብበን በማለፋችን በርካቶች የዘረፉትንና ያዘረፉትን ንብረት አስመላሽ፣ ገድለው የጣሉትንና በየጨለማው ቤት ያጎሩትን ዜጋ አፈላላጊ፣ ያፈናቀሉትን ዜጋ አስፋሪ ሆነዋል። ፊናንስ ፖሊስ የሚባል ታውቃላችሁ አይደል? ምናልባት ወጣቶች ላታውቁት ትችላላችሁ። በደርግ ዘመን ፊናንስ የሚባል የፖሊስ ክፍል ነበር። ፊናንስ ፖሊስ ማለት በትልልቅ አውራ ጎዳናዎች ላይ በቆሙ ኬላዎች ቀረጥ ያልተከፈለባቸው ኮንትሮባንድ ቁሳቁሶችን የሚቆጣጠር ፖሊስ ነው። ደሞዙ ከሌላው ፖሊስ ጋራ ተመሳሳይ ቢሆንም አንድ ፖሊስ ፊናንስ ሆኖ ሲመደብ እንኳን ደስ አለህ፣ ፈጣሪ ረድቶሃል፣ ቦታው ስራ አለው ይባል ነበር። ጉቦና በሀገርና በህዝብ ላይ የሚሰራ ወንጀል ስራ ተብሎ ሲጠራ ለመጀመሪያ ጊዜ የሰማሁት ያኔ ነው። መቼም የዛሬውን ታውቃላችሁ። ያ ዘር ምን እንዳበቀለ፣ ዛፉ ምን እንዳፈራ ታውቃላችሁ። በደርግ ዘመን ኬላ ላይ በመቶዎች የሚቆጠር ብር እየተቀበለ ኮንትሮባንድ የሚያሳልፈውን ፊናንስ ፖሊስ ማህበረሰባችን በምን ፍጥነት የሀገርን ድንበር ጥሶ በጦር ሰራዊት መኪኖች ኮንትሮባንድ ወደሚነግድ፣ ዶላር በሻንጣ ከሀገር ወደሚያስወጣ ጀነራል እንዳሳደገው ስትመለከቱ ማህበረሰቡ ምን ያህል የስነ ምግባር አረም ለማብቀል ተስማሚ ማሳ እንደሆነ ታስተውላላችሁ። የስነ ምግባር ወረደ የስነ ምግባር ዝቅታችን ማህበረሰባዊ ነው። እንደ ማህበረሰብ እንደ ሀገር ነው እየዘቀጥን ያለ ነው። አንድ ማህበረሰብ ገሚሱ ወንጀል ፈጻሚ፣ ገሚሱ አጨብጫቢ፣ ገሚሱ በዝምታ ታዛቢ ሆኖ ሰዎች በአደባባይ ይሰቀላሉ፣ ወልደው ከብደው ከኖሩበት ይፈናቀላሉ። ሰው ሲቃጠልና ተዘቅዝቆ ሲሰቀል ኳስ እንደሚያይ ተመልካች ከቦ በሚመለከተው በሩን ዘግቶ በሚታዘበውና ያንን ዜና ሰምቶ ቤቱ ገብቶ ተኝቶ ባደረው መካከል ልዩነት የለም። በስነ ምግባር አሽክታ ተተብትበን አብረን እየኖርን ነውና እንደ ማህበረሰብ በስነ ምግባር ዘቅጠና። ግፍ የሚበረክተው ግፈኞች በርክተው አይደለም። ማህበረሰቡ በይሉኝታ በጥቅም ትስስርና በምን አገባኝ በብብቱ ታቅፎ የግፍ መፈልፈያ ስለሆናቸው ነው። ልብ አድርጉ ወጣቶች፣ ይህ ዘመን የናንተ ነው። ኢትዮጵያም የናንተ ናት። ለውጡም የናንተ ነው። ወጣትነታችሁን አብዮት ለማፈንዳትና መሪ ለመቀየር ብቻ ሳይሆን ባፈነዳችሁት አብዮትና በለወጣችሁት መሪ ላይ በስነ ምግባር የታነጹ ዜጎች ያሏት ጠንካራ ሀገር ለመገንባት ተጠቀሙበት። መቃወም የዘመናችሁ አርማ አይሁን። በስነ ምግባር ዘቅጠናል። ለምን በስነ ምግባር ዘቀጥን የሚለውን ለመተንተን ጊዜ አይበቃኝም። ያለንበትን የስነ ምግባር ይዞታ ለማሻሻል ይረዳሉ ያልኳቸውን 3 ነጥቦች አስቀምጬላችሁ እጨርሳለሁ። አንደኛ፣ የምንገኝበትን የስነ ምግባር ይዞታ ማወቅና መቀበል። ኢትዮጵያውያን እንግዳ ተቀባዮች ነን። እግር የጣለውን እግሩን አጥበን ራት አብልተን አልጋችንን ለቀን የምናስተናግድ ኢትዮጵያውያን የተባበ አጉራሽ፣ የታመመ ጠያቂ፣ የሞተ ቀባሪ ነን። ኢትዮጵያውያን ሃይማኖተኞች ነን፣ በፈጣሪ ቃል የምንተዳደር ወዘተርፈ። እንዲህ አይነት ብዙ ድርሳን በውጪ ሀገር ሰዎች ተነግሮልናል፣ ተጽፎልናል። እኛም ራሳችን እንላለን፣ እንጽፋለን። ኢትዮጵያ ለዘላለም ትኖር፣ ኢትዮጵያዊነት መልካምነት የመሳሰሉ የአደባባይ መፈክሮቻችን ጠንካራና የማይነወጥ ምክንያታዊ መሰረት ላይ የተመረኮዘ የስነ ምግባር ልኬት እንዳለን የሚያመለክቱ ናቸው። ግን እኛ ኢትዮጵያውያን የተባለልንን ነን ብለን የተቀበልነውን የነበርነውን ነን ወይ ነው ጥያቄው። ኢትዮጵያውያን እጅግ ራስ ወዳዶች ነን። ኢትዮጵያውያን ኃይማኖተኛ የሆነውን ያህል በፈጣሪ ቃል የምንገዛ በጎች አይደለንም። ኢትዮጵያውያን ጥሩ ተዋጊ ድንበር የማናስደፍር ጠሩኞች ነን። ለሀገራችን እንሞታለን፣ ሀገራችንን ግን አንወድም። ከሀገራችን ላይ እንሰርቃለን። ከበራችን ጉበን ውጪ ያለው ሁሉ የኛ አይደለም። ወደ ቤታችን ብናስገባው የግላችን ብናደርገው እንመኛለን። መንግስት ሆስፒታል ሊታከም የመጣን ደሃ በሽተኛ እሱ ወደሚሰራበት ወይም ወደ ሰራው የግል ክሊኒክ የሚመራ ሐኪም ያፈራ ነው እኛ ነን። የህግ ትምህርቱን የንግድ ፈቃድ፣ ፍርድ ቤትን የግል መደብሩ አድርጎ ፍትህን በገንዘብና በፖለቲካዊ ጥቅም የሚቸረችር ሸቃጭ ዳኛ ያፈራ ነው እኛ ነን። የሀገራቸውን ሀብት አልበቃ ብሏቸው በሀገራቸው ስም ተበድረው የሚሰርቁ ጀነራሎችንና ሚኒስትሮችን ያፈራ ነው እኛ ነን። እኛ ይህንን ከመቶ ዓመት በፊት የነበረውን ፈረንጆች የመሰከሩትን አይደለንም። ታላቁ የስነ ልሳን ምሁር ኒዮም ቾምስኪ አሸባሪነትን ከዓለማችን ላይ ማስወገድ እጅግ ቀላል ነው፣ ተሳታፊ አለመሆን ይላል። ቀጥተኛና ውስብስብ ያልሆነ አገላለጽ ነው። ጓሮህ እንዳይበቅል የምትፈልገውን አለመትከል። በማህበረሰባችን ውስጥ የሚታየው ግን ተቃራኒው ነው። ሌባውን ሸኝቶ ለተዘራፊው ገንዘብ ማዋጣት፣ መኪና የገጨውን ሐኪም ዘም ከማድረስ ይልቅ በቀብሩ ላይ ማንባት፣ የለኮሰውን ሲጋራ ወደ ኋላ ይዞ ልጁን እንዳያጨስ የሚመክር አባት። ይህ አይነቱ ተግባር የአንድን ቤት መሰረት እየቆፈሩ ጣራውን ቀባብቶ ለማሳመር እንደመሞከር ነው። ጣራውን ምን ብናሳምረው መሰረቱን የምንቆፍረው ቤት መፍረሱ አይቀርም። ይህን አውቀን ተቀብለን ነው እንደ ማህበረሰብ ከገባንበት የስነ ምግባር አዘቅት ለመውጣት ማድረግ የሚገባንን ማሰላሰል መጀመር ያለብን። ማወቅ መቀበል እንጂ መፈራረድ ግን የለብንም። መፈራረድና መወነጃጀል አፍራሽ ነው፣ አሉታዊ ኃይል ነው። የበለጠ ያዘቅጠናል እንጂ እየገባንበት ካለነው መቀመቅ አያወጣንም። ማንም ያድርገው በምንም ምክንያት ይሁን እኛ አሁን የምንገኝበትን ሆነናል። የመጀመሪያው እርምጃ ይህን በእውቀት መቀበልና አለመፈራረድ ነው። ሁለተኛው እንደ ማህበረሰብ ከዘቀጥንበት መውጣት የምንችለው እንደ ማህበረሰብ ብቻ መሆኑን መረዳት። ይህን ተረዳን ማለት ከገባንበት ለመውጣት የምንቀይሳቸው እቅዶችና የምንከተላቸው መንገዶች ሁሉን አካታችና ተቋማዊ መሆን እንዳለባቸው አውቀናል ማለት ነው። ከገባንበት የስነ ምግባር አዘቅት እንደ ማህበረሰብ ለመውጣት ተቋማትና የሲቪክ ማህበራት መጠንከር አለባቸው። መንግስትን ከባለስልጣናት አክሲዮንነት ነፃ ማውጣት የሚቻለው ከመንግስት ተጽዕኖ ነፃ የሆኑ ተቋማት ሲበረክቱ ነው። መንግስት ከስነ ምግባር ሴቶች እንዳያፈነግጥ በዋናነት የሚጠብቁት የሲቪክ ማህበራት ናቸው። ነፃ ተቋማትና ሲቪክ ማህበራት ሲጠነክሩ የህዝብ አገልጋይ እንዲሆን መንግስትን ማስገደድ ይቻላል። የሃይማኖትና የትምህርት ተቋማት ከመሰረታዊ ዓላማቸው በመፋታታቸው ማህበረሰባዊ የስነ ምግባር ብልሽታችንን አልታደጉት። የብዙሃን መገናኛዎችም ለማህበራዊ የስነ ምግባር ዝቅጠታችን ያበረከቱት አስተዋጽኦ እጅግ የላቀ ነው። ተቋሞቻችን ማህበረሰባዊ ዓላማቸውን በመሳታቸው የተነሳ ለአንድ ማህበረሰብ መሰረት የሆነው የጋራ ጥቅምን ወይም ኮመን ጉድ ከየዜጋው ሰብዕና ተንጠፍጥፎ ግለኝነት ተተክቷል። ዛሬ ከምንገኝበት ማህበረሰባዊ የስነ ምግባር ቀውስ እንደ ማህበረሰብ ተያይዘን ለመውጣት ተቋማትና የሲቪክ ማህበራትን በማጠናከር ሁሉን አካታች ዕቅድ አዘጋጅቶ መስራት ያስፈልጋል። ሶስተኛውና የመጨረሻው ስነ ምግባራዊ ዲስኮርስ ወይም ውይይት ላይ ማተኮር። ከፖለቲካዊ ዲስኮርሳችን ስነ ምግባራዊ ዲስኮርሳችን መቅደም አለበት። በወረደ ምክንያታዊ ልኬት ላይ በተሸነከረ የስነ ምግባር ዝቅጠት ውስጥ ሆነን ፖለቲካዊ ዲስኩራችን ፍሬ ሊኖረው አይችልም። አንደማመጥ፣ የሌላውን ሐሳብ አናከብርም። ሰዎች የሃይማኖትን መጽሐፍ ፍችና ትንታኔ እየተወያዩ በሚያሻሽሉበት 21ኛው ክፍለ ዘመን ላይ እየኖርን ትናንት ብልጭ ያለልንን ሐሳብና አንብበን ገብቶንም ሳይገባንም መመሪያ ያደረግነው ሬዮታ ዓለም ለድርድር አናቀርብም ብለን የሚገዳደሩን አስረን የምናሰቃየው ገለን የምንጥለው ሰባዊነትን መሰረት ባደረገ ጠንካራ ሰባዊነትን መሰረት ባደረገ ጠንካራ ምክንያታዊነት ላይ የተመሰረተ ስነ ምግባር ስለሌለን ነው። ደርግ ባብዮትና በሰፊው ዝብ ጥቅም አይደራደርም ነበር። ህዋት ያድግ በመሬት ባለቤትነትና ባብዮታዊ ዲሞክራሲ መስመሩ ላይ አይደራደርም ነበር። የዛሬዎቹ መሪዎችና የፖለቲካ ኤሊቶችም በፌደራሊዝሙ ላይ እንደማይደራደሩ ይናገራሉ። አለመወያየትና አለመደራደር ሰባዊ አይደለም። መወያየትና መደራደር ሰባዊ ተፈጥሮ ነው። ሰዎች እስካሉ ይኖራል። ሰዎች ሐሳብን የሚያዳብሩት ወይም የሚቀይሩት በድርድር ወይም በውይይት ነው። አለደራደርም የሚለው ቃል ውስጥ የሌላውን ሐሳብ መቀበል ቀርቶ ማዳመጥ አልፈልግም የሚል ትምክህትና ንቀት አለ። አለደራደርም የሚለው ቃል ውስጥ የዜጎችን በሀገራቸው የመሳተፍ መብት የማይቀበል የአምባገነንነት ቡቃያ አለ። ይህን ይዘን ፖለቲካዊ ዲስኮርሳችን ወደ ዲሞክራሲ ሊያደርሰን አይችልም። ይህ መሞረድ አለበት። ሞረዱ ደግሞ ስነ ምግባራዊ ውይይት ወይም ዲስኮርስ ነው። ልብ አድርጉ ወጣቶች፣ ይህ ዘመን የናንተ ነው። ኢትዮጵያም የናንተ ናት። ለውጡም የናንተ ነው። እንደ አባቶቻችሁ እና እንደኛ ወጣትነታችሁን በመቃወም አብዮት በማፋንዳትና መሪ በመቀያየር ብቻ እንዳታባክኑት። ወጣትነታችሁ ባፈነዳችሁት አብዮትና በለወጣችሁት መሪ ላይ ጠንካራ ሀገር ለመገንባት ተጠቀሙበት። የዘመናችሁ አርማ መቃወም ብቻ እንዲሆን አትፍቀዱ። ዘመናችሁን ማድርጀትን ተስፋችሁን ማጥናትን አርማችሁ አድርጉ። ይህ ሲሆን ተያይዘን እንሻገራለን። አመሰግናለሁ።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da-da